ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ህዳር 5 2016 ዓመተ ምህረት ዝግጅታችን ጀመረ። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID በመላው ኢትዮጵያ ያቋረጠውን እርዳታ ስርጭት ዳግም እንደሚጀምር አስታወቀ።
ማስተካከያዎች መደረጋቸው እኛም እንደከፈው ነገር ነው። የUSAID ድጋፍ መጀመሩ ከማህበረሰቡ ውስጥ ታቅፈው የሚኖሩ ተፈናቃዮችንም ተደራሽ ሊያደርግ ይችላል ማለት ነው ድጋፉ።
የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ነው ቀደም ብለን የሰማናቸው። የእርዳታው ዳግም መጀመር የሚኖረውን ፋይዳ ካወሱበት አፍታ ቅንጭበት ነው ያስደመጥናችሁ። የሌሎች ቀጠናዊና ዓለም አቀፍ ጉዳዮችም በምሽቱ ይዳሰሳሉ። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተከታታዮቻችን። ዛሬ ምሽት ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚያመሸው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናቀርብላችኋለን። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልደ ነኝ።
USAID በኢትዮጵያ የሚያደርገውን የምግብ እርዳታ እንደሚቀጥል ማስታወቁ፣ የእስራኤል ጦር በጋዛ የሚገኘውንና ትልቁን የሺፋ ሆስፒታል መውረሩ፣ እንዲሁም የአሜሪካው ፕሬዚደንት ጆ ባይደን እና የቻይና አቻቸው ሺ ጂንፒንግ ዛሬ በሳን ፍራንሲስኮ እንደሚገናኙ ይጠበቃል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የአሜሪካ ዓለም አቀፍ የልማት ድርጅት USAID ለኢትዮጵያ የሚሰጠውን የምግብ እርዳታ ከአምስት ወራት መቋረጥ በኋላ በመጪው የፈረንጆች ወር እንደሚቀጥል አስታውቋል። እርዳታው ተቋርጦ የነበረው ለተረጂዎች መዳረስ የነበረበት ምግብ በአካባቢ ባለስልጣናት እውቅና ጭምር ለገበያ ቀርቧል በሚል ነበር። USAID ባለፈው ወር 1 ሚሊዮን ለሚሆኑና በኢትዮጵያ ለሚገኙ ፍልሰተኞች እርዳታ መስጠቱን ቀጥሎ ነበር። ይህም መንግስት ምግብ ለፍልሰተኞች በማዳረስ ስራ ውስጥ እንደማይገባ ስምምነት ላይ ከተደረሰ በኋላ መሆኑን የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕስ ይኖረናል። የቀድሞ የቢቢሲ ዘጋቢና በኋላም በሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ የነበረው ደስታ ገብረመድን ለአንድ ቀን ታስሮ ተለቀቀ። ህወሓትና የክልሉ የጸጥታ ኃይሎች እያካሄዱት ያለውን ስብሰባ አስመልክቶ ዘገባ በመስራቱ እንደታሰረ ደስታ ለአሜሪካ ድምፅ ገልጿል። በጉዳዩ ላይ ከክልሉ ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽዋ አጭር ዘገባ አለው።
ደስታ ገብረመድን በቀድሞ የቢቢሲ ትግርኛ ቋንቋ ክፍል በዘጋቢነት ሰርቷል። በኋላም በሰሜን ኢትዮጵያው ጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ተዋግቷል። በአሁኑ ወቅት ደግሞ ሬድሲ ኦብዘርቨር የተባለ የዩቲዩብ ገጽ ከፍቶ እየሰራ እንደሚገኝ የተናገረው ደስታ ገብረመድህን ህወሓትና የትግራይ ክልል የጸጥታ ኃይሎች ባለፈው ሳምንት እሁድ ህዳር 2 ቀን 2016 ዓ.ም በጀመሩት ስብሰባ ለውይይት የቀረበውን ሰነድ ይዘት ዘግበሃል በሚል ትናንት ማክሰኞ ምሽት ከመንገድ ላይ ተወስዶ እንደታሰረና ከአንድ ቀን እስር በኋላ ዛሬ እንደተለቀቀ ለአሜሪካ ድምጽ ገልጿል።
መርማሪዎቹ የሚጠይቁኝ የነበረው ይህንን መረጃ እንዴት ልታቅ ቻልክ? ይህንንስ መረጃ የሰጠህ ማን ነው? በሚል በተለይም ደግሞ የመረጃውን ምንጭ አሳልፌ እንድሰጣቸው ብዙ ሞከሩ። እኔ ደግሞ በጋዜጠኝነት ሙያዬ በህጉም መሰረት የመረጃ ምንጭን አሳልፌ አልሰጥም አልኳቸው። ኤሌክትሮኒክ መሳሪያዎችን ከቤት ወስደው ኮንፊስኬት አድርገዋል። ላፕቶፕ እንዲሁም ሞባይል ማስታወሻ ደብተሮችን እነሱን እንዲሁም ፓስፖርት ወስተው አሁንም ድረስ እነሱ ጋር ያለው።
በታሰረበት ወቅት ለቤተሰቦቹና ለጠበቃው እንዳያሳውቅ እንደተከለከለ ደስታ ተናግሯል። በጉዳዩ ላይ ከትግራይ ክልል ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእስራኤል ጦር በጋዛ የሚገኘውንና ትልቁን የሺፋ ሆስፒታል መውረሩ ታውቋል። ጦሩ ሆስፒታሉን ከመውረሩ በፊት ለፍልስጤማውያኑ የጤና ሚኒስቴር የሰጠው የደቂቃዎች ብቻ ማስጠንቀቂያ እንደነበረ ተዘግቧል። በሆስፒታሉ ስር ተደብቀዋል የተባሉ የሐማስ ታጣቂዎችን በማደን ላይ መሆኗን እስራኤል አስተውቃለች። ሐማስ ሆስፒታሉን ለመደበቂያና ለማዘዣ ጣቢያነት ይጠቀማል ስትል እስራኤል ክስ ታሰማለች። የእስራኤልን ክስ ሐማስን በሽብርተኝነት የፈረጀው አሜሪካም ትጋራለች። ያም ሆኖ በሆስፒታሎች ላይ የሚፈጸምን የአየር ድብደባ አሜሪካ እንደማትደግፍ የዋይት ሀውስ የጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ ተናግረዋል። ሐማስና የፍልስጤማውያን እስላማዊ ጂሃድ የአልሺፋ ሆስፒታልን እንደ ማዘዣ ጣቢያና መሳሪያ ማከማቻ ይጠቀሙበታል ሲሉ ጃን ኪርቢ ጨምረው አስታውቀዋል። ሐማስና የሆስፒታሉ አስተዳደር የእስራኤልን እና የአሜሪካንን ክስ አይቀበሉም። የአሜሪካ ድምጽ ብሔራዊ ደህንነት ዘጋቢ ጀፍ ሰልደን በዚህ ጉዳይ ላይ ያደረሰንን ዘገባ ስመኝሽ የቆየታ አቀርባለች።
ከዚህ በኋላ ሐማስና አጋሮቹ በጋዛ የሚገኙ ሆስፒታሎችን ለመደበቂያነት ይጠቀማሉ የሚለውን ክስ በማሰማት እስራኤል ብቻዋን አይደለችም። አሜሪካም ተመሳሳይ ክስ በማቅረብ ተቀላቅላታለች። የዩናይትድ ስቴትስ መከላከያ ሚኒስትር ቃል አቀባይ ሳብሪና ሲንግ
We do have information that Hamas and the Palestinian Islamic
Hamas na yefilistim islamari jihad al-Shifa hospitalin jamro bagaza sert imigenyu andand hospitalochin wetadara inqisqasochin lememratna tagachochin lemasqemet indemittekemu yemiyasay merajallen
Sing ye White House na astayetoch banzabarraqaw negegeratchaw hulettu budnoch be-al-Shifa hospital sir የትእዛዝና መቆጣጣሪያ ስርዓት እንደሚያንቀሳቀሱ ተናግረዋል።
They have weapons stored there and are prepared to respond to an Israeli military
በእነዚህ ስፍራዎች የተከማቸ የጦር መሳሪያ አላቸው። የእስራኤል ጦር በተቋሙ ላይ ለሚያካሄደው ጥቃት ምላሽ ለመስጠትም ተዘጋጅቷል።
የአሜሪካ መከላከያ ሚኒስትርና ዋይት ሃውስ ዩናይትድ ስቴትስ አዲስ ለህዝብ ይፋ የተደረገ የደህንነት መረጃ እንደደረሳት ቢናገሩም በምን መልኩ እንደተገኘ ለመግለጽ ግን ፈቃደኛ አይደሉም። ይህ የአሜሪካ የደህንነት መረጃ ይፋ የሆነው የእስራኤል መከላከያ ኃይሎች በጋዛ የሚገኝ ራንቲፊ የተሰኘ ሆስፒታል ስር የተቀረጸ ያሉትን የቪዲዮ ምስል ይፋ ካደረጉ ከቀናት በኋላ ነው። ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ ምክትል የስራ ኃላፊ የሆኑት ኤሊቭ ቤንጃሚን ለአሜሪካ ድምጽ በሰጡት ቃለ ምልልስ ንጹሃን ዜጎች ከአካባቢው ለመውጣት ጥረት እያደረጉ መሆኑንና እስራኤል ግዜ እንደምትሰጣቸው ገልጸው በመጨረሻ ግን በእነዚህ አሸባሪዎች ላይ እርምጃ እንደምትወስድ ተናግረዋል። በጄፍ ስሌደን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የእንግሊዝ መንግስት ፍልሰተኞችን ወደ ሩዋንዳ ለመላክ የነበረውን እቅድ አምስት ዳኞች የሚገኙበት የሀገሪቱ ጠቅላይ ፍርድ ቤት ዛሬ ውድቅ ማድረጉን ተከትሎ ሩዋንዳ ቅሬታዋን አሰምታለች። ፍልሰተኞቹን ወደ ሩዋንዳ መላክ ህገወጥና ደህንነታቸውን አደጋ ላይ የሚጥል ነው በሚል አንድ የታችኛው ፍርድ ቤት የመንግስትን እቅድ ውድቅ እንዲሆን ያሳለፈውን ውሳኔ ጠቅላይ ፍርድ ቤቱ ማጽንቶታል። ውሳኔው የእንግሊዝ ፍርድ ቤት ቢሆንም ሩዋንዳ ለፍልሰተኞቹ ደህንነት አስተማማኝ አይደለችም መባሉ ቅሬታ እንደፈጠረባቸው የመንግስት ቃል አቀባይ ዮላንዴ ማኮሎ አስታውቀዋል። በእንግሊዝ ቻነል ወንዙን አቋርጠው የሚገቡ ሰነድ የሌላቸው ፍልሰተኞችን ለመግታት በሚል የጠቅላይ ሚኒስትር ሪሺ ሱናክ መንግስት የታችኛውን ፍርድ ቤት ውሳኔ በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ጠይቆ ነበር። በመጨረሻም የአሜሪካው ፕሬዝዳንት ጆ ባይደን እና የቻይናው አቻቸው ሺ ጂንፒንግ በሳን ፍራንሲስኮ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ጎን ለጎን ይቅርታ ዛሬ እንደሚገናኙ ይጠበቃል። ሺ ጂንፒንግ አሜሪካንን ሲጎበኙ በስድስት ዓመታት ውስጥ ለመጀመሪያ ጊዜ ሲሆን ከጆ ባይደን ጋር ሲገናኙ ደግሞ ከአንድ ዓመት በኋላ መሆኑ ነው። ውይይቱ በሁለቱ ልዕላ እያላን አገራት መካከል ያለውን ውጥረት ያረግባል የሚል ተስፋ እንዳላቸው ባይደን ተናግረዋል። ባይደን ፕሬዝደንት ከሆኑ ወዲህ ከሺ ጂንፒንግ ጋር በአሜሪካ ምድር ሲገናኙ ለመጀመሪያ ጊዜ ነው። ሁለቱ መሪዎች በሳን ፍራንሲስኮ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር የመሪዎች ጉባኤ ላይ እንደሚሳተፉ ተዘግቧል። ሺ ጂንፒንግ ሳን ፍራንሲስኮ ከማረፋቸው ቀደም ብሎ በኤፓክ አገራት 21 ሚኒስትሮች ጉባኤ የተቀመጡ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሲናገሩ የኢኮኖሚ እንቅስቃሴዎች የሚፈልጉትን መንገድ የሚከተሉበት እንዲሁም ሸቀጦች፣ ሐሳቦችና ሰዎች በነጻነትና በህጋዊ መንገድ የሚንቀሳቀሱበት ቀጠና እንዲኖር አሜሪካ ትሻለች ብለዋል። ብሊንከን የአገሪቱን ስም ባይጠቅሱም አስተያየታቸው በአካባቢው አገራት ላይ ወከባ ትፈጽማለች በሚል ክስ የሚቀርቡባትን ቻይናን ለማመልከት እንደሆነ ተነግሯል። የኢኮኖሚና የታይዋን ጉዳዮች የሁለቱ መሪዎች ውይይት ዋና አጀንዳዎች እንደሚሆኑ ይጠበቃል። ክብራትና ክብራን ለዜናው የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ ሀብታሙ መራቸው አሉ። The Voice of America
እንግዶልን ለዓለም ዜና አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ምሽት ዝግጅታችን ነው የተከታተላችሁ የምትገኙት ከአሜሪካ ድምጽ። በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳሽናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውና ሱባና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ዘገባ እንሻገር። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በመላው ኢትዮጵያ ያቋረጠውን እርዳታ ዳግም እንደሚጀምር አስታውቋል። ድርጅቱ ባወጣው መግለጫ ከእርዳታ ምግብ ስርጭት ጋር በተያያዘ አጠቃላይ ማሻሻያዎች እንደተደረጉ ጠቅሶ ከቀጣይ ወር ጀምሮ የእርዳታ አቅርቦቱን እንደሚቀጥል አስታውቋል። USAID የምግብ ድጋፉን እንደሚቀጥል ማሳወቁ ትልቅ ዜና ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ተናግረዋል። የዚህን ጉዳይ ዝርዝር ከዲዲ አባተ ያስተማራል።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ትላንት ማክሰኞ ምሽት ባወጣው መግለጫ ባለፉት በርካታ ወራት ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ባደረገችው ድርድር በምግብ እርዳታ የደላ መዋቅር ላይ ሰፊና ትልቅ ማሻሻያ ተደርጓል ብሏል። ማሻሻያዎቹ የምግብ እርዳታው ለተረጂዎች እንደሚደርስ መተማመንን የሚፈጥሩና የላቀ ቁጥጥር ለማድረግ የሚያስችሉ እንደሆኑ ድርጅቱ ገልጿል። በማሻሻያው መሰረት ከሚቀጥለው ወር ጀምሮ በመላው ኢትዮጵያ የምግብ ዳታውን እንደሚቀጥልም USAID አስታውቋል። በኢትዮጵያ ዋና የሰብአዊ እርዳታ አቅራቢ የሆነው USAID እና የዓለም ምግብ ፕሮግራም ከፍተኛ የሰብአዊ ድጋፍ አቅርቦት ስርቆትን ጨምሮ ድጋፉን ላልተገባ ዓላማ የመጠቀም ተግባር እየተፈጸመ ነው በማለት በትግራይ ክልል ከመጋቢት ወር 2015 ዓ.ም በመላው ኢትዮጵያ ደግሞ ከሰኔ ወር 2015 ዓ.ም ጀምሮ ድጋፋቸውን ሙሉ በሙሉ አቋርጠው ቆይተዋል። የምግብ ድጋፍ አቅርቦቱ ተቋርጦ በቆየባቸው ወራት ተፈናቃዮችና ሌሎች ተረጂዎች ለከፍተኛ የምግብ እጥረትና ለሰብአዊ ቀውስ ተዳርገዋል። በተለይ በትግራይ ክልል በሶስት ዞኖች ውስጥ በርሃብ ምክንያት ከ1400 በላይ ሰዎች እንደሞቱ የክልሉ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ከሶስት ወራት በፊት ለአሜሪካ ድምጽ መናገራቸው ይታወሳል። ከሁመራ ተፈናቅለው በሽረ እንደስላሴ ከሚገኙ ተፈናቃዮች መካከል አንዱ የሆኑት አቶ አስፋ ካሳ በከፍተኛ ችግር ውስጥ እንደሚገኙ ለመቀለው የአሜሪካ ድምጽ ባልደረባ ተናግረዋል።
ካው ድረስ የመጣ ነገር የለም። ተረስተው ግን በስቃይ በረሃብ ያለቀን አለ። አሁን እንደምታዩት ክረምት እንዳይባል ክረምት አይደለም፣ በጋ እንዳይባል በጋ አይደለም። እንዳለ አንድ ጊዜ ዝናብ ይዘንባል፣ አንድ ጊዜ ወርቅ ይመታል። ሁሉ ነገር ብቻ ህብረተሰቡ በስቃይ ነው ያለው። ብርድ ልብስ የሚባል ነገር የለም። እርዳታ እኮ አምና ታህሳስ አንድ ቀን የተሰጠ ነው። ከዛ በኋላ ግን የተሰጠ ትክክለኛ እርዳታ ያለ።
የተቋረጠው የምግብ ድጋፍ አቅርቦት እንዲቀጥል ተደጋጋሚ ጥሪዎችን ያደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ሁኔታው እስከ ሞት የደረሰ ጉዳት ማስከተሉን በቅርቡ ባወጣው የጥናት ሪፖርቱ አስታውቋል። አሁን ላይ USAID ድጋፉን እንደሚቀጥል ማሳወቁ ትልቅ ዜና ነው ሲሉ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ አስተያየት ሰጥተውናል።
የተለያዩ ክልሎች ያሉ ተፈናቃዮችን በተመለከተ ያለው ችግር ምንድን ነው? ክፍተቱ ምን አይነት ችግሮች እያመጣ ነው የሚለው ትግራይ፣ አማራ ክልል፣ ኦሮሚያ፣ ደቡብ ክልሎች፣ ቤኒሻንጉል፣ ጋምቤላ አብዛኛውን ክልሎች የሸፈነ ክትትል አድርገን ነበረ። አንዳንድ ቦታዎች በተለይ ትግራይ፣ ኦሮሚያ፣ አማራም በጣም ክፍተት እየተፈጠረ እና ለሌሎች ይሄ ማልኒትሪሽን ለሚባለውም ችግር እየተዳረጉ እንደሆነ አሳይተን መግለጫ አውጥተናል። ስለዚህ በዚህ ሂደት ላይ ማስተካከያዎች መደረጋቸው እኛም እንደግፈው ነገር ነው። የUSAID ድጋፍ መጀመሩ በማህበረሰብ ውስጥ ታቅፈው የሚኖሩ ተፈናቃዮችንም ተደራሽ ሊያደርግ ይችላል ማለት ነው ድጋፉ።
በአገር አቀፍ ደረጃ ዳግም የሚጀመረው እርዳታ የአንድ ዓመት የሙከራ ጊዜ እንደሚኖረው ያሳወቀው USAID በዚህ ጊዜ ውስጥ በድርጅቱ በአስፈጻሚ አጋሮችና በኢትዮጵያ መንግስት የተደረጉ ለውጦችን ውጤታማነት እንደሚገመግም አስታውቋል። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ቀደም ሲል ለድጋፍ አቅርቦቱ ምክንያት የሆኑ ችግሮች እንዳይፈጠሩ ጥንቃቄ መደረግ እንዳለበት መክረዋል።
የተስማሙበትን ነገሮች እንግዲህ ያው በአግባቡ መተግበር ያስፈልጋል። ከዛም ውጪ ውጪ ደግሞ ባለድርሻ አካላት ሁሉም መንግስታዊ ያልሆኑ ተቋማት ተመሳሳይ ችግር ክፍተት እንዳይፈጠር ወደፊትም አንድ አመት እኮ ያው ማክሲመም ነው እንጂ በመሐልም ሰፊ ክፍተት ከተፈጠረ ሊቆም ይችላል። ይሄ ፓይለቱ አንድ አመት ነው የሚለው ከዛ በኋላ አንድ አመቱ ከሰራ በዛን እንቀጥላለን። ግን በመሐል ክፍተት ከተፈጠረ ማይቆምበት ምክንያት ስለሌለ ሁሉም ባለድርሻ አካላት ይሄንን ትኩረት ሰጥቶ እንዲሰራ በተቻለ መጠን ደግሞ አቤቱታ ያለው ተፈናቃይም ሆነ የማህበረሰቡ ክፍል ሄዶ ሪፖርት የሚያደርግበት ቢኖር ያንን ሪፖርት በየጊዜው እያዩ ክፍተቶቹን መቅረፍ የሚያስችል ፍርሃት ሊዘረጋ ችግሩ ሳያገረሽ እና ወደ ትልቅ ውሳኔ ሳይደርስ በፊት በትንሽነቱ ቶሎ መቅረፍ ስለሚቻል የሪፖርቲንግ ሜካኒዝም ቢኖረውም በምክር ሀሳብ እናቀርባለን።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ሙሉ በሙሉ አቋርጦት የነበረውን የምግብ ድጋፍ ለመቀጠል መወሰኑን አስመልክቶ ከኢትዮጵያ መንግስት በኩል እስካሁን በይፋ የተሰጠ መግለጫ የለም። አስከፊ ድርቅና ግጭት እየተፈታተናት ባለችው ኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ እንደሚሹ የተባበሩት መንግስታት ድርጅት መረጃ ያሳያል። USAID እና የዓለም ምግብ ፕሮግራም WFP በኢትዮጵያ ለሚገኙ የውጭ ሀገራት ስደተኞች የሚያደርጉትን የምግብ እርዳታም በቅርቡ መቀጠላቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ አሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከጠቅላይ ዘገባ ወደ ሶማሌ ክልል ይወስደናል። ለሳምንታት በጣለው ዝናብ የተጎዱና የተፈናቀሉ ሰዎች ቁጥር ባለፈው ሳምንት ብቻ በእጥፍ በላይ እንደጨመረ የክልሉ መንግስት አስታውቋል። የጎርፉ መንስኤ ኤሊኖ የተሰኘው እንደሆነ የገለጸው የብሔራዊ ሜትሮሎጂ ባለስልጣን በተከታዩ ሳምንትም እንደሚቀጥል አስታውቋል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ከአንድ ወር በላይ የጣለ በቀጠለው ዝናብ ምክንያት ከደረሰ የጎርፍ አደጋ ጋር በተያያዘ የ28 ሰዎች ህይወት ማለፉን፣ ከ101000 በላይ አባወራዎች መጎዳታቸውንና ከነርሱ መካከል ከ46000 በላይ የሚሆኑት ከቀያቸው እንደተፈናቀሉ የክልሉ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አብዱል ፈታ ማህመድ ለቪኦኤ ገልጸዋል።
ትልቁ ጎርፍ የደረሰበት አካባቢዎች ደግሞ ደቡብ አቅጣጫ የሚገኙበት ዞኖች ናቸው። እነዚህ ዞኖች ሸበለና ሊባን እና አፍደር ናቸው። በጣም ጎርፍ የተከሰቱ ግን አጠቃላይ ስድን ሰኖቹም ጎርፉ ተከሰሉ ማለት ይቻላል። ግን ጉዳቱ ይለያል።
ጎርፉ የግብርና ልማቱና የመንገዶች መሰረተ ልማትን እንደጎዳ አቶ አብዱ ፈታ አክሎ ተናግረዋል።
ግብርና አካባቢ ወይም እርሻ አካባቢ ስመጣ ደግሞ 10546 ሄክተር ክሮፕ ዳሜጅ ሆኗል፣ ጉዳት ደርሷል። በሌላ በኩል ደግሞ መንገዶች ጉዳት ደርሷል። አፍደር እና ሸበሌ ተቆርጧል።
የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ በሊበን ዞን ዶሎ አዶ፣ በአፍደር ዞን ጨረቲ እና በሸበሌ ዞን ቀላፎ ከተሞች የተዘዋወሩ ተጎጂዎች እንደጎበኙ ምክትል ቢሮ ኃላፊው ጠቅሰው ለተጎጂዎቹ አስፈላጊውን ድጋፍ ከመስጠት አንጻር የረጀ ድርጅቶች የፌዴራል መንግስቱና ክልሉ በትብብር እየሰሩ እንደሆኑ አስታውቀዋል።
ከመንግስት ብቻ ሳይሆን መንግስት ያሉ ድርጅቶችም ስራ ላይ ናቸው። ደብሊዎቹ ከኛ ጋር እየሰሩ ናቸው። ፌዴራል መንግስት ደግሞ በእኛ አካል አደጋ ስራ አመራር ኮሚሽን በጣም ድጋፍ እየሰጡን አለው።
ሁለት ብሔራዊ ሜትሮሎጂ ባለስልጣን የምስራቅ ኢትዮጵያ ባለሙያው አቶ ገዳሙ ጌትነት ዝናቡ በመጪዎቹ ሳምንታትም ቀጣይነት እንደሚኖረው ገልጸዋል። ሆኖም ከአንድ ሳምንት በኋላ የሚኖረው ዝናብ መጠኑ እየቀነሰ ከባድ ጎርፍ የማያስከትል ሊሆን እንደሚችል ጠቁመዋል።
እየቀነሰ ነው የሚሄደው። ያው እስከ በዚህ ሳምንት ሊከሰት ይችላል፣ ግን ያን ስለ የጎርፍ አደጋ ነው እንጂ የሚቀንሰው ከዝናቦች በተለያዩ ቦታዎች ላይ ዝናብ አለ፣ ዝናቡ ይስተዋላል። ዝናብ ሰጪ የሜትሮሎጂ መረጃዎች ያመለክታሉ። በተለይም ደግሞ በዚህ በሊበን በጋሻማ አካባቢ፣ በአፍደር በዋርደር ዞኖች እንዲሁም በዳዋ አካባቢዎች ላይ የዝናብ ሰጪ ደመናዎች ይስተዋላሉ። ሁሉም ግን ከነበረው ከባለፈው ጋር ሲነጻጸር የዝናቡ ስርጭትም በመጠንም በሽፋንም የሚቀንስበት አዝማሚያ እንዳለ መረጃ ይመስላል።
በተደጋጋሚ የጎርፍ ተጠቂ የሆኑ ያሉት የሶማሌ ክልል ከተሞችን ከጉዳት ለመታደግ ከዚህ ቀደም የጎርፍ ተጠቂ የነበሩ ከተሞችን በአዲስ መልክ በመገንባት ነዋሪዎች መፍትሄ እንዳገኙት ሁሉ የአንዳንድ ከተሞች ነዋሪዎችን በአቅራቢያ ባሉ ሌላ ቦታ መኖር እንዲጀምሩ ማድረግን የክልሉ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አብዱል ፈታ መሐመድ እንደ መፍትሄ ጠቁመዋል። የጎርፍ መከላከያ ግድቦች መገንባትንም እንደ አማራጭ መፍትሄ አመላክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በሶማሌ ክልል
አዲስ ቸኮልን ለቀደመው ዘገባ እናመሰግናለን። የአሜሪካ ድምጽ የረቡዕ ምሽት ስርጭት ይከተላል። በማዕከላዊ ኢትዮጵያ ክልል የሃዲያ ዞን መምህራን ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥ የኢትዮጵያ መምህራን ማህበር ጠይቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ በአሜሪካ ድምጽ በሰጡት ቃለ መጠይቅ ለወራት ደሞዝ ያልተከፈላቸው የዞኑ መምህራን አቤቱታ ማቅረባቸውንም ማህበሩም አቤቱታቸውን ተቀብለው ለትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንዳቀረበ ተናግረዋል። የደሞዝ መቋረጥ የመምህራኑን ህይወት ከማናጋት አልፎ የትምህርት ስርዓቱን ይጎዳዋል ያሉት ዶክተር ዮሐንስ ጉዳዩ አስቸኳይ መፍትሄ እንዲያገኝም ጠይቀዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያቀርብልናል።
በማዕከላዊ ኢትዮጵያ ክልል ሃዲያ ዞን የሚገኙ መምህራን ለወራት ደሞዝ ስላልተከፈላቸው ችግር ላይ መሆናቸውን ቀደም ሲል በቀረቡ የአሜሪካ ድምጽ ዘገባዎች የተገለጸ ሲሆን የኢትዮጵያ መምህራን ማህበርም ከዞኑ መምህራን ይህን አቤቱታ መቀበሉን አስታውቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምጽ በስልክ በሰጡት ቃለ መጠይቅ ማህበሩ በጉዳዩ ላይ እንደተወያየበት ተናግረው ይህ ሁኔታ ተገቢነት የለውም በማለት ተችተዋል።
አሁን ኑሮ ተወደደ ባለበት እና የሚያገኙት ደሞዝ እንኳን በቂ በማይሆንበት ጊዜ በማይገባ ሁኔታ መምህራን ደሞዝ ሳይከፈል ሲቆይ አሳዛኝና ትክክል አይደለም። ይህን በተመለከተ በደንብ በቅርበት ነው የምናውቀው። ቀደም ብሎ እንደውም አቤቱታ ከክልሉ ማህበርም ተጎዳን የሚሉትም መምህራን ተወካይ ልከው በአካል እኛ ቢሮ ድረስ ቀርበው ይህ ጉዳይ ተነጋግረንበት ኮሚቴ ትክክል እንዳልሆነና በአስቸኳይ እንዲታረም ለክልሉ መንግስትም ያኔ ልክን ከዛ ተፈተዋል የሚል መረጃ ነበረን። ምራኑም እንደዛው ገልጾልን ነበር። አሁን ዳግም እንደዛ ተከስቷል። እንግዲህ ይሄ ትክክል አይደለም ብለን አሳስበናል። ሃዲያ አካባቢ ብቻ ሳይሆን ሌላም አካባቢ እንዲህ አይነት ሁኔታዎች እንደሚያጋጥሙ በሪፖርት ሰምተን ነበር። ይሄ ጠንከር ያለ የአቋም መግለጫ ያወጣንበት ጉዳይ ነው።
የመምህራኑን ችግር ሰምተን በተገኘው አጋጣሚ ሁሉ ድምጻቸውን ለማሰማት እየጣርን ነው ያሉት ዶክተር ዮሐንስ በቅርቡ በሶማሊ ክልል ርዕሰ መዲና ጅግጅጋ ከተማ በተካሄደ የመምህራን ጉባኤ ላይ ጥያቄው ለትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መቅረቡን ገልጸዋል።
ይህ ጉዳይ ፈታኝ የሆነ መምጣቱን ለሚኒስትሩም ገልጸናል። እሳቸውም በእርግጥ የደሞዝ ክፍያ፣ የቅጥር፣ የሰራተኛ ስንብት እንደዚህ የመሳሰሉ ነገሮች የክልል ጉዳይ ነው በህግ ህገ መንግስቱም ብለዋል። ትምህርት ሚኒስትር አሁን ካለው ደረጃ ተኳያ የመምህራን ደሞዝ የሚመለከተው አይደለም፣ ግን ደግሞ ለፌደራል መንግስት አካላት ይሄን አረጋለሁ ባይሉ በእርግጠኝነት እንደው በውስጥ እንደሚነጋገሩበት ተስፋ እናረጋለን።
የዞኑ መምህራን ለወራት ደሞዝ ስላልተከፈላቸው ስራ ማቆማቸውንና እስካሁን ድረስ የትምህርት ዘመኑ የመማር ማስተማር ሂደት እንዳልተጀመረ ከዚህ ቀደም የተማሪዎች ወላጆችና መምህራን ለአሜሪካ ድምጽ ተናግረዋል። በዚህ ምክንያት ትምህርት ባልተጀመረባቸው በዞኑ 8 ወረዳዎች ውስጥ የሚገኙ በመቶ ሺዎች የሚቆጠሩ ተማሪዎችም ከትምህርት ቤት ውጪ እንደሆኑ ቅሬታ አቅራቢዎቹ ገልጸዋል። ይህ ሁኔታ አሳዛኝም አሳሳቢም እንደሆነ የተናገሩት የመምህራን ማህበሩ ፕሬዚደንት ዶክተር ዮሐንስ ጉዳዩ በአስቸኳይ እልባት እንዲያገኝ ጥሪ አቅርበዋል።
መምህራን ዜጎችን ትውልድን ተማሪን ነው የሚቀርጹት። አንድ ቀን አይደለም ግማሽ ቀን የተወሰነ ደቂቃ መዘግየት በትምህርት መርሃ ግብር ላይ ከፍተኛ ተጽዕኖ ነው የሚፈጥረው። አንድም ቀን አይደለም ትልቅ ኪሳራ ነው። ተማሪዎች ሳይማሩ መዋል ማለት ኪሳራነቱ ቤት ሲውሉ የሚፈጥረው ቤተሰብ ላይ የሚፈጥረው ጫና፣ ስነልቦና ጫና በጣም ብዙ ነው። ስለዚህ በጣም አሳሳቢ ነው፣ በትኩረት መታየት ያለበት ጉዳይ ነው። አሁንም ክልሉ ትኩረት ሰጥቶ በዚህ ጉዳይ ላይ በአስቸኳይ መፈታት አለበት። ጊዜ የሚሰጠው አይደለም፣ በአስቸኳይ መፍትሄ ማግኘት አለበት ብዬ ነው የማምነው።
የሚመለከታቸው ኃላፊዎች ይህን ጉዳይ በትኩረት ሊሰሩበት ይገባል ያሉት ፕሬዚደንቱ መምህራንም ስራቸውን እየሰሩ መብታቸውን እንዲጠይቁ መክረዋል። በዚህ ጉዳይ ዙሪያ ምላሽና አስተያየት እንዲሰጡን በስልክ የጠየቅናቸው የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ወደ ስብሰባ እየገባው ነው በማለት ምላሽ ከመስጠት ተቆጥበዋል። በተመሳሳይ ከትምህርት ሚኒስቴር ቃል አቀባይ ቢሮ ተጨማሪ አስተያየት ለማግኘት ያደረግነው ጥረትም አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ መድህንን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ እኛ ወዳለንበት ዩናይትድ ስቴትስ ይመለሰናል። በአስር ሺዎች የሚቆጠሩ እስራኤላውያን አሜሪካውያን ትናንት ማክሰኞ በዋሽንግተን ዲሲ ባካሄዱት ሰልፍ በሐማስ ታፍነው የተወሰዱ ታጋቾች እንዲፈቱ ጠይቀዋል። ለእስራኤል ድጋፋቸውን በማሳየት ጸረ ሰማያዊ እንቅስቃሴዎችንም ተቃውመዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ በህዝባዊ ትዕይንቱ ላይ የተንጸባረቁ ልዩ ልዩ አመለካከቶችን አካታ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያሰማናል።
በበርካታ የህግ አስከባሪ ድርጅቶች ክትትል የታጀበውና በሺዎች የሚቆጠሩ አይሁዳውያን አሜሪካውያን ትላንት ማክሰኞ ዋሽንግተን ዲሲ ከሚገኘው ናሽናል ሞል ከተባለው ስፍራ ያካሄዱት ህዝባዊ ትዕይንት ለእስራኤል ያላቸውን ድጋፍ ለመግለጽና ሐማስ ባለፈው መስከረም 26 2016 ዓ.ም በእስራኤል ላይ በፈጸመው የሽብር ጥቃት ወቅት ታፍነው የተወሰዱት ታጋቾች እንዲለቀቁ ለመጠየቅ የታለመ ነው።
ለህይወታቸው በመስጋት መውጣት ለፈለጉ የጋዛ ስደተኞች እስራኤል መተላለፊያ እንድታመቻች እንዳደረጋችሁት ሁሉ ከቤታቸው ታፍነው የተወሰዱ 240 ቤተ እስራኤላውያንም በሰላም ወደ ቤታቸው የሚመለሱበትን መንገድ ተፈጥሮ ማየት ሻለው።
ሁሉም ሐማስ ያደረገውን አይቷል። በእርግጥ በሲቪሎች ላይ የሚደርሱ ጉዳቶች እንዲቀንሱ እመኛለሁ።
ሰልፈኞቹ በተጨማሪም ሁሉንም አይነት ጸረ ሴማዊነት የሚንጸባረቅባቸው ድርጊቶች አውግዘዋል።
ይህን ያህል ጸረ ሴማዊነት በህይወት ያጋጥሞኝ አውቅም። ጸረ ሴማዊነትን ተላምጃለሁ፣ አውቀዋለሁ። ነገር ግን በዚህ ደረጃ ፈጽሞ።
ዩናይትድ ስቴትስ ለእስራኤል የምታደርገውን ድጋፍ እንድታጠናክርም ጥሪ ቀርቦበታል።
ተጨማሪ የገንዘብ እርዳታ ያስፈልጋል ብዬ አምናለሁ። የመካከለኛው ምስራቅ ደህንነት ማረጋገጥ ለዩናይትድ ስቴትስ ትልቅ ቅድሚያ የሚሰጠው ጉዳይ ይመስለኛል።
ባልደረባችን ቬሮኒካ ኢግሊሲያስ እንደተመለከተችውም ለእስራኤል ድጋፍ ለመስጠት ከተሰባሰቡት ብዙዎች የሚቆጠሩ ሰዎች መካከል በመካከለኛው ምስራቅ ያለውን ግጭት አስመልክቶ የተለየ አመለካከት ያላቸው አነስተኛ ቡድኖችም በውስጣቸው ነበሩ። የሰላም ህብረት በሚል ጥላ ስር የተሰባሰቡት ሰልፈኞች የጄ ጎዳናና አሜሪካውያን ለሰላም አሁኑኑ የተባለውን መንግስታዊ ያልሆነ ድርጅት በመሳሰሉ ቡድኖች የተመሩ ናቸው። ጥቂቶችም እስራኤል በጋዛ በምታካሄደው ወታደራዊ እርምጃ አንዳንድ ገጽታዎች ላይ ጥያቄዎችን አንስተዋል።
እንደ ተቃውሞ ማሳያ እንቅስቃሴ አልቆጥረውም። በሰፊው ውይይት ውስጥ የሚንጸባረቁ አስተያየቶች አካል ሆኖ ነው የሚታየኝ። በፍጥነት የሚያስፈልገን ጦርነቱ ቆም ብሎ ለሰብአዊ ስራዎች ፋታ መውሰድ ነው።
ሌሎች ደግሞ ጦርነቱ ሲያበቃ ምን መሆን እንዳለበት ሐሳባቸውን አጋርተዋል።
የሐማስን ድርጊት እናወግዛለን። ሆኖም የጦር ወንጀሎችን በብዙ የጦር ወንጀሎች መዋጋት ችግሩን እንደማይፈታም እናምናለን። የሁለት ሀገሮች መፍትሄ በመባል የሚታወቀውን ሁለቱን ሀገሮች ጎን ለጎን በሰላም ይኖሩ ዘንድ የሚያስችለውን ሐሳብ እደግፋለሁ። እኔ እንደማምነው ብቸኛው መፍትሄ እርሱ ነው።
ስለ እስራኤል በእጅጉ እንጨነቃለን፣ ለፍልስጤማውያንም እናስባለን። እናም የሁለቱ ህዝቦች ክብር፣ ሉዓላዊነትና ነጻነት ተጠብቆ ማየት እንሻለን።
ለእስራኤል ድጋፍ ለመስጠት ከወጡት አይሁዳውያን አሜሪካውያን መካከል የተለያዩ አስተያየቶች ቢንጸባረቁና ከዋናው ዝግጅቱ ጎን ለጎን ከአይሁድ ኦርቶዶክስ ሰልፈኞች ጋር መጠነኛ ፍጥጫ የታከለባቸው ሁኔታዎች ውጪ ሰልፉ በአጠቃላይ በሰላማዊ ሁኔታ ነው የተካሄደውና የተጠናቀቀው።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA አድማጮቻችን እየተከታተላችሁ ያላችሁት ከአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። የመጀመሪያው ምዕራፍ ዝግጅታችን ተጠናቆ የሁለተኛው አጋማሽ ምዕራፍ የሚጀምርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ ዲሞክራሲ በተግባር ነው። ኢትዮጵያ ውስጥ የሚታየው የትጥቅ ግጭትና ለመረጋጋት እንቅስቃሴዎችን እንደገደበባቸው የተቃዋሚ ፖለቲካ ፓርቲ አመራሮች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና አሁን ባለው ግጭትና ለመረጋጋት ምክንያት በየቦታው ተንቀሳቅሰው አባሎቻቸውና ደጋፊዎቻቸውን መሰብሰብና ማነጋገር እንዳልቻሉ ለአሜሪካ ድምጽ ገልጸዋል። የኢዜማ ድርጅታዊ ጉዳይ ኃላፊ አቶ ዋሲሁን ተስፋዬ ደግሞ አሁን ባለው የጸጥታ ችግር ምክንያት በኦሮሚያና በአማራ ክልሎች መደበኛ ፖለቲካዊ እንቅስቃሴዎችን እያደረግን አይደለም ብለዋል። የቦሮ ዲሞክራሲያዊ ፓርቲ አመራሩ አባሉ ዶክተር መብራቱ አለሙም እንዲሁ በጦርነቱ ምክንያት በተደጋጋሚ የሚወጡት ያስቸኳይ ጊዜ አዋጆች የፖለቲካ ፓርቲዎችን የመንቀሳቀስ መብትና ነጻነት እንደገደቡ ተናግረዋል። የተፎካካሪ የፖለቲካ ፓርቲ አመራሮች ከችግሩ የመውጫ መንገዱ ሰላማዊ ውይይትና ፖለቲካዊ ድርድር ማድረግ እንደሆነም አመልክተዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን በቀጣዩ ዘገባ ይዳስሳል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ ሲናገሩ ፓርቲያቸው ከ3ና 4 አመታት በፊት በሁሉም የኦሮሚያ ክልል አካባቢዎች ተዘዋውሮ አባላቱንና ደጋፊዎቹን ሲሰበስብና ሲያወያይ እንደነበር አውስተዋል። አሁን ግን በግጭትና አለመረጋጋት የተነሳ ይህን ማድረግ እንዳልቻለ ተናግረዋል።
አሁን ካባሎቻቸው እንጂ ለመሰብሰብ የምንቸገርባቸው ሁኔታዎች አሉ። እስካሁን ለጋጃ አራር አርቺ ባሌ ሁሉ ሄደን ለምሳሌ ሚሊዮኖች በአንድ ስብሰባ ላይ ለምሳሌ አርቺ ላይ እንደ ገደባ ሳሳ ባሌ ሮቤ ወደ ሚሊዮን የሚጠጋ ሰው አይነት ነው በአንድ ስብሰባ ላይ ሲወጣ የነበረው። ያን ስብሰባ ለመሳተፍ ያ ሁሉ እንቅስቃሴ አሁን የለም። መንገዶች ይዘጋሉ፣ ድስታሴዎች ይዘጋሉ። ያኔ አምቦ ለቅሶ ሁሉ መድረስ ካቆምኩኝ ሁለት አመት ይሆናል።
ሌላው አስተያየት ሰጪ የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋዬ ካለፉት 3 አመታት ጀምሮ በግጭትና አለመረጋጋት ምክንያት በኢትዮጵያ የተፎካካሪ ፖለቲካ ፓርቲዎች እንቅስቃሴ እየተገደበ መምጣቱን ገልጸው በተለይም በአሁኑ ጊዜ ድርጅታቸው በአማራና በኦሮሚያ ክልሎች መደበኛ የፖለቲካ ስራዎቹን ማከናወን አልቻለም ብለዋል።
ከባለፈቻችን ጋር የምናደርገው ግንኙነት አሁን አማራ ክልል ላይ ራሳችሁን እየተፈቃችሁ ተንቀሳቀሱ ከግጭቱ ራቁ የሚል አይነት ንግግር እንጂ መደበኛ የሚባል የማደራጀት አይነት ስራዎችን እየተሰራ አይደለም።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ኃላፊ ዶክተር መብራቱ አለሙ በሀገሪቱ በህጋዊ መንገድ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች የሚያጋጥሟቸውን ችግሮች አስመልክተው ጥናት እንዳደረጉ ለአሜሪካ ድምጽ ገልጿል። በዚህ ጥናታቸውም በተለይም ግጭቶችንና ጦርነቶችን ተከትለው በተደጋጋሚ እየወጡ ያሉት ያስቸኳይ ጊዜ አዋጆች በፓርቲዎች እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠራቸውን እንዳረጋገጡ ይናገራሉ።
ከዚህ ከሰሜኑ ጦርነት ጋር ተያይዞ አሁን ያለው የአማራ ክልል ጋር ያለው ጦርነት ጋር ተያይዞ በተደጋጋሚ ስቴት ኦፍ ኢመርጀንሲ ታውጇል። እንግዲህ ስቴት ኦፍ ኢመርጀንሲ ታወጀ ማለት ለፖለቲካ ፓርቲዎች ዜጎች ራሱ ለአንዳንድ የፖለቲካ መብቶቻቸው ይገደባሉ ማለት ነው። ሶ ይሄ አንዱ ነው። ፖለቲካ ፓርቲዎች በአግባቡ አባሎቻቸውን ለማግኘት እንዲሁም አንዳንድ መረጃም ለመቀየር ፖለቲካ ፕሮግራሞችንም ለማቅረትና አዳዲስ አባላትንም ለማፍራት የማይችሉበት ሂደት አለ። ስቴት ኦፍ ኢመርጀንሲ ውስጥ ከሆነ አንዱ ተግዳሮት ሰው መሰብሰብ መብት አይችሉም፣ መደራጀት አይችሉም። በእንዲህ አይነት ሁኔታዎች ነው እንግዲህ የፖለቲካ ፓርቲዎች እየተንቀሳቀሱ ያሉት።
በአስቸኳይ ጊዜ አዋጁ ምክንያት ፓርቲዎች ጠቅላላ ጉባኤያቸውን ለማካሄድ ይቸገራሉ የሚሉት ዶክተር መብራቱ ለዚህም አብን፣ እናት ፓርቲና የጉራጌ ዲሞክራሲያዊ ፓርቲ የደረሰባቸውን ችግር በማሳያነት ጠቅሰዋል። ችግሩ የሚቀረፈውም ፖለቲካዊ ልዩነቶች በሰላማዊ ውይይት ሲፈቱ ነው ብለዋል።
ህገ መንግስታችን የመድብለ ፓርቲ ዲሞክራሲ እንዲገነባ እንዲሄድ ዲሞክራሲ ሜዳው ሊያድርግ ይፈለጋል። የፖለቲካ ባህላችንን ማሳደግ ይኖርብናል እያል ፖለቲካል ስፔሱ ከጠበበ ደግሞ ፓርቲዎች በህጋዊ በሆነ መንገድ እንቅስቃሴያቸው ሊገደብ ይችላል። ይህ ደግሞ ትልቅ ሚኒንግ አለው። ፖለቲካዎች ስለሀገራቸው በደንብ መወያየትና መነጋገር ካልቻሉ ያለው አማራጭ እንግዲህ አሁን በየቦታው እያየን ያለ ነው ጦርነትም ነው ማለት ነው።
የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋዬም ሀገሪቱን ካለችበት ችግር ለማውጣት የኃይል እርምጃ አማራጭ መሆን አይገባውም ይላሉ።
በጉልበት አማራጭ የሚመጣ መፍትሄ አለ ብለን አናምንም። ስለዚህ የትኛውም አካል በመንግስቱ ሳይት ያለ አካል ሌላም ጽንፍ ያነሱ አካላት ለውይይትና ለንግግር ክፍት መሆን አለባቸው፣ ዝግጁ መሆን አለባቸው። በጉልበት አማራጭ ለመፍታት የምንሄድበት መንገድ ሀገርን ወስዶ ስቴት እንዳደረሰ በቂ ማስረጃዎች አሉ።
በነጻነት መንቀሳቀስ ባለመቻላችን ቀደም ሲል ከነበሩን 206 ቢሮዎች ውስጥ አሁን 3 ቢሮዎችን ብቻ ይዘን ቀርተናል የሚሉት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ደግሞ አጠቃላይ የፖለቲካ ምህዳሩ ቀውስ ውስጥ ገብቷል ባይ ናቸው። በልዩ ልዩ ጊዜያት የሚፈጠሩ ግጭቶች በሰላማዊ ትግል ተስፋ ከመቁረጥ የተነሳ እንደሆነ ፕሮፌሰር መረራ አስረድተዋል። በሀገሪቱ ሰላምን ለማምጣት መንግስት ከህወሓት ጋራ የሰሜን ኢትዮጵያውን ጦርነት የፈታበትን የድርድር ፖለቲካ አሁንም እንዲቀጥልበት ጥሪ አቅርበዋል።
ሀገሪቱ አሁን ያለችበት በማንም ሚዛን በማንም ደረጃ ለወጣቱ በተለይ እጅግ በጣም ተስፋ አስቆራጭ የሆነ ሁኔታ ውስጥ የገባ ነው። በዚህ ጨዋታ ነው እና ይህን ከመገዳደር ፖለቲካ ወደ መንደራደር ፖለቲካ እንምራ ካሉ በቃላቸው እርጉ እንላለን። በነቀጃችሁ ግፉበት፣ ትግራይ እየሞከራችሁ አሁን ደግሞ ኦሮሚያን ለመጀመር እየሞከሩ የት ላይ እንደሚቆም ባናቅም፣ ሌሎች ቦታዎችም አጠቃላይ ሀገሪቷ አጠቃላይ የሆነ ሰላምና መረጋጋት ትፈልጋለን። በዛ ደግሞ ሀቀኛ የሆነ ሰላማዊ የሆነ ዲሞክራሲያዊ ሽግግር ያስፈልጋል። ሀገሪቷና ህዝቦቿ ወደዛ እንዲመሩ አሁንም ቢሆን አጥብቄ እጠይቃለሁ።
በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳሬ ሰላም እየተካሄደ ያለው ድርድር አዎንታዊ ለውጥ እያሳየ እንደሆነ ቅርበት ያላቸው ምንጮች ለአሜሪካ ድምፅ ተናግረዋል። በሌላ በኩል ከገዢው የብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ቢሮ ኃላፊ ፈዲላ አባቢያ የተፎካካሪ የፖለቲካ ፓርቲዎቹ ባቀረቡት ቅሬታ ዙሪያ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በትናንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ግን ከዚህ ጋር የሚያያዝ ሐሳብ ሰንዝረዋል። ችግሮችን በጠመንጃ ከመፍታት ይልቅ በብዕርና በሐሳብ ለሚደረግ ውይይት ቅድሚያ መስጠት ያስፈልጋል ብለዋል ጠቅላይ ሚኒስትሩ። አያይዘውም በመገዳደል ልናሳካው የምንችለው ዓላማም ሆነ የሚገኝ ትርፍ የለም ብለዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅት ነው የተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ደግሞ የትምህርት ጉዳይ ነው። በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት ቤት ለማግኘት ከአካባቢያቸው ርቀው ረጅም መንገድ በመጓዛቸው ለተለያዩ አካላዊና ስነልቦናዊ ችግር ከመጋለጣቸው በተጨማሪ በትምህርታቸው ላይም ከፍተኛ ተጽዕኖ አድሮባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መጓዝ ይኖርባቸዋል ትምህርት ቤቱን ለማግኘት። ይህ ሁኔታ በተማሪዎች ደህንነትና የትምህርት ስርዓቱ ላይ ያሳደረው ተጽዕኖን አስመልክቶ አሶሺየትድ ፕሬስ ያጠናቀረውን ዘገባ ስመኝሽ ቆየ ታስተማናለች።
ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቴ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሐላሊ ለምሳሌ ለሊት 10 ሰዓት ተኩል ተነስተ ማታ አዘጋጅተው ያደሩትን የማገር እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጆአቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሐላሊ በጭራሽ ረጅም ሰዓት ተኝታ አታውቅም። ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ 10 ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት። በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሐላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ህፃናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሃላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከ200,000 የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከ3 ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምጻቸውን የሚያሰሙ የመብት ተከራካሪዎችና ዘመቻውን የተቀላቀሉ ሰዎች ከ200,000 በላይ ለሚሆኑ ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና ያሳደሩ ነው። ሃላሊ እህቶቿና ወንድሞቿ ከአያታቸው ቦንጉይን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሃላሊ ያሉ ልጆችላ በመባላቸው የልጅ ልጃቸው ፍትሃዊ የትምህርት ዕድል እንዳላገኘች በማሰብ ይጨነቃሉ።
ኦጎቃላ ጎሲንስካል ማባፉ አስናኮ ነጉላ ወፍፋስ
በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆቼ የምሰጣቸው ቁርስ የለኝም። እንደራባቸው ነው ወደ ትምህርት ቤት የሚሄዱት። ብቻኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጧት ነው የሚወጡት። እቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተልና አስተማሪያቸው ለሚናገረው ነገር ትኩረት መስጠት ይችላሉ?
ሃላሊን ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች።
ከእንቅልፌ የምነሳውና ቀኔን የሚጀምረው ከሌሊቱ 10 ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ 11 ሰዓት አካባቢ ወጣለሁ። ትምህርት ቤት የሚደርሰው 1 ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪዬ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴ እንቅልፍ ይወስደኛል። አስተማሪው ሲቆጡ ልላቸው የምችለው ነገር ደክሞኛል ነው።
የስነ ልቦና ባለሙያ የሆኑት ሜሊንዳ ዱቶይት ችግሩ የሀብታ ለመመጣጠን መሆኑንና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ህይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ።
እነዚህ ህፃናት በጣም በጧት ነው የሚነሱት። ያ ማለት እንቅልፋቸውን አልጨረሱም። አይምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአይምሯችን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ። ምን ያህል ጎበዝና ፈጣን ብንሆን አይምሮ ማለት ልክ እንደ ኮምፒውተር ነው፣ የሚሰራበት የራሱ መንገድ አለው።
ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉ ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ።
አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው አለዚያም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን፣ እነዚህ ልጆች እዚህ ክፍል ገብተው ከኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድን ነው ብለን ማገናዘብ አለብን።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2020 ያወጣው ሪፖርት የደቡብ አፍሪካን የትምህርት ስርዓት ከአፓርታይድ ስርዓት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ የአፈጻጸም ስርዓት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጸዋል። በክልሉ ከሚኖረው ህዝብ 30% የሚሆነው ስራ አጥና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን 350 ራንድ ወይም ወደ 1050 ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲው ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ።
ከወንዙ ወዲህ የሚኖሩ ህጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገደዳሉ። አንዱ ችግር ከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬያለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ።
በሌላ መንደር የሚኖሩና በመማር ማስተማር ስርዓቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ህፃናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር 65 ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከአራት መቶ በላይ ተማሪዎችን ለማጓጓዝ ያሉት ሁለት አውቶቡሶች ብቻ ናቸው።
እንጋባንጉት ማይትራቨልም ዷና 2 ኪሎ ሜትር
አንድ ልጅ 2 ወይንም 3 ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከ3 ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖሮም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ 20 ኪሎ ሜትር በእግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጅ ያገርብሉሽ መንገድ ላይ ተይዘው የተደፈሩ አሉ።
እንደ አውሮፓውያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫነ አውቶቡስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኦቡሲ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኒ ዛይቢው እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠብቃቸውና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም።
ለልጆቻቸው የግል ማጓጓዣ ማግኘት የቻሉ ወላጆች እንኳን መኪናዎቹ ቤታቸው ድረስ መቅረብ አይችሉም። ስለዚህ ወላጆች ልጆቻቸውን ለመኪና የሚመች መንገድ ድረስ መውሰድ አለባቸው። ብዙዎቹ ወላጆች ግን ልጆቻቸውን ይዘው ለመሄድ ጊዜ የላቸውም። እዚህ አካባቢ ያሉ መንገዶች ለመንቀሳቀስ እጅግ በጣም አስቸጋሪ ናቸው።
ባያንዳሉ ጓና በኡቡሲ ትምህርት ቤት የሚማር የ9ኛ ክፍል ተማሪ ነው። ወላጆቹ ከትምህርት ቤቱ በሁለት ኪሎ ሜትር ርቀት ላይ የሚገኝ አንድ ዘመዱን እንዲያስጠጋው ለምነው አሁን ከእርሱ ጋር ነው የሚኖረው። ምክንያቱም አስተማሪዎቹ የሚሰጡትን የቤት ስራ ለመስራትም ሆነ ለማጥናት በቂ ጊዜ አልነበረውም። አስተማሪዎቹም በሰዓቱ የማይደርሱ ተማሪዎችን ከክፍል ያባረራሉ።
ከወላጆቼ ጋር የምኖረው ኑሮና አሁን እዚህ የምኖረው አንድ አይደለም። አንዱ በጣም የምቸገርበት ነገር የቤት ስራዎችን በጊዜ ሰርቼ ያለመጨረሴ ነው። አንዳንድ ጊዜ ደግሞ ትምህርት ቤት አርፍጄ ስለምደርስ አስተማሪዎቹ አያስገቡኝም። ሌሎቹ ተማሪዎች በጊዜ ደርሰው ትምህርት ስለጀመሩ ትረብሻቸዋለሁ ይላሉ። አሁን ግን እዚህ ከዘመድ ጋር ሆኜ ስማር በጊዜ ደርሳለሁ። በሁሉም የትምህርት ክፍለ ጊዜም እሳተፋለሁ።
ትምህርት ለሁሉም የተሰኘው ለትርፍ ያልተቋቋመ ድርጅት እነዚህ ልጆች በየቀኑ መሰናክሎች እንደሚገጥማቸው ይገልጻል። ተቋሙ እንደ አውሮፓውያን አቆጣጠር በ2014 የተቋቋመው ተማሪዎች ወደ ትምህርት ቤት ለመድረስ ከሁለት ሰዓት በላይ ስለሚያደርጉት ጉዞዎች ቢጽፉም የሚሰማቸው በማጣታቸው መሆኑን የድርጅቱ የመብት አቀንቃኝ ቴቦሆ ሽሼን ይገልጻል። የደህንነት ችግር፣ ድካምና ንጽህና አጠባበቅ ተማሪዎች ላይ ተጽዕኖ ከሚያሳድሩ ምክንያቶች መካከል መሆናቸውንም ያሰምርበታል።
በኳዛሉ-ናታል ውስጥ የሚኖር ወላጅ ማለት ልጅ ወደ ትምህርት ቤት በመሄዱ ምክንያት በየሰዓቱና በየደቂቃው የሚጨነቅ ማለት ነው። ስለዚህ በዚህ ዙሪያ ወላጆችና የተማሪ መማክርት ቡድኖች መወያየት እንዲጀምሩ ነው ጥሪ የምናደርገው። ይህን አይነቱ የመማር ማስተማር ሂደት የተለመደ ሁኔታ አድርገን ተቀብለን መኖር የለብንም።
በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኳዙሉ-ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ። የኳዙሉ-ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስደናል። በኬንያ ትልቁ የፍልሰተኞች ካምፕ ውስጥ የምትገኘው ብቸኛ ሴት ሾፌር ባታላ አሊ በሴቶች ላይ በማህበረሰቡ የተጣለውን እንቅፋት ችላ ብላ በኬንያ በሚገኘው ትልቁ ዳዳቤ ፍልሰተኞች ካምፕ በሹፌርነት በማገልገል ላይ ትገኛለች። የቪኦኤ አህመድ ሁሴንም ባቱላን አግኝቶ የሚከተለውን ዘገባ ልኳል። እንግዶ ወልዴ ያስደምጠናል።
ባቱላ አሊ ጋሪሳ አውራጃ በሚገኘው ዳዳቤ ፍልሰተኞች ካምፕ ስራዋን የምትጀምረው በማለዳ ነው። በሹፌርነት ላለፉት 22 ዓመታት አገልግላለች። ባቱላ አሊ በማንኛውም የሥራ ቀን በሆስፒታል የሚገኙ ነፍሰ ጥሮችን ስትረዳ ወይም በመኖሪያቸውና ሌሎችም አካባቢዎች የሚገኙና በተመጣጠነ ምግብ እጦት የተጎዱ ሕፃናትን ወይም ታዳጊዎችን ስትረዳ ትስተዋላለች። እርሷ እንደምትለው ኃላፊነቷ መኪና ከማሽከርከርም በላይ ነው።
When traveling from Hagardere refugee camp
ከሀገርዴር ፍልሰተኞች መጠለያ ወደ ጋሪሳ አውራጃ ስነዳ ነርስ ጄኑ መጓዘው
ምክንያቱም ነፍሰ ጡሯ የምትወልድ ከሆነ ጓንቴን አጥልቄ እረዳለሁ። የተወለደውን ህፃን ይዤ አልጋውን አጸዳለታለሁ። ካረጋጋሁት በኋላ ወደ ሆስፒታል እንሄዳለሁ።
ባቱላ አሊ ላለፉት 4 ዓመታት ኢንተርናሽናል ሬስኪው ኮሚቴ ለተሰኘ የረድኤት ድርጅት ሰርታለች። በዚህ ስራውም በፍልሰተኛ ካምፕ የሚገኙ በሺ የሚቆጠሩ ሰዎች ንረድታለች። ባቱላ አሊ እንደምትለው ሽፌርነት ለወንዶች ብቻ ነው የሚለውን እምነትና ሌሎችን ማህበረሰቡ ከደቀናቸው እንቅፋቶች ጋር ታግላለች። እነዚህ እንቅፋቶች ግን ይበልጥ እንድትበረታ እንዳደረጋት ትናገራለች።
በርካታ ተግዳሮቶች ገጥሞኛል። ሙስሊም ያልሆኑ መሐንዲሶችን አመላልስ ነበር። ሰዎች ያንገላቱኝና ይሰድቡኝ ነበር። ሴተኛ ዳሪ እያሉ ድንጋይ ይወረውሩብኝ ነበር። ግን ለእነርሱ አልተንበረከኩም። ስራዬን መስራት ቀጠልኩ።
ለባቱላ አሊ ትልቁ ፈተና የመጣው ከቤቷ ነበር። የተዳራ አጋሯ የሽፌርነት ስራዋን አያከብርም ነበር።
ስራውን እንድለቅ ይደበድቡኝና ይሰድቡኝ ነበር። ግን ይሻላልኩም። ወደ ስራ ባቀናው ቁጥር ሴተኛ ዳሪ እያሉ ይሰድቡኝ ነበር እስከምንፋታ ድረስ።
ያም ሆኖ እርሷ እንደምትለው በአምቡላንስ ሽፌርነት በመስራቷና የሰባት ልጆች እናት በመሆኗ ደስተኛ ነች።
በስራዬ በጣም ደስተኛ ነኝ። ልጆቼን አሳድጌበታለሁ። ከስራው በማገኘው ገቢ እነሱንም ሆነ ራሴን አስተምሬበታለሁ።
ባቱላ አሊ በዚህ አታቆምም። የወደፊት እቅዷ በነርስነት በመሰልጠን ሕይወት አድን የሆነውን ሙያዋን ማሻሻል ነው።
እንግዲህ ወልደና መሰግናለን። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። ቀጣዩ ዘገባ ህጋዊ ሰነድ የሌላቸውን ስደተኞች ለማገዝ እየጣሩ ስለሚገኙ ወጣት የህክምና ባለሙያዎች ይነግረናል። ኤደን ገረመው ታስተማናለች።
በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቀዳሚያቸውን ያሳልፋሉ። ሳራ እስኩዴሮ የህክምና ተማሪ ናት።
We have a large team of medical students,
CAs. ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራን እንገኛለን።
ተማሪዎቹ በቀድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከ3 እስከ 400 የሚደርሱ ሰዎችን እንደሚያክሙ ትገልጻለች።
በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው።
በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያ እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ።
Not only that, there are other unfortunate situations that do happen. Violence, kidnapping.
በጉዟቸው ላይ አፈና፣ ቅሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡር አናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት።
ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት።
ስደተኞች በመሆናችን ድንገተኛ ህክምና ወጪን መቋቋም አንችልም።
ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሩበን ሳንቶስ እዚህ የበጎ ፈቃድ አገልግሎት ላይ የሚሳተፍ የህክምና ተማሪ ነው።
እንደሚመስለኝ ከጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም እናገኝ ይመስለኛል።
ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰ ነው ይላል።
አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎዳዋል።
ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል።
አባቴ
የፔሩ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ።
ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አንካል አንዱ ነው ትላለች።
What we're doing, we're providing medical care.
የህክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው።
እነዚህ የተማሪ ዶክተሮች፣ ነርሶችና የህክምና ረዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙላት ግንባር ቀደም ናቸው። ለአሶሺየትድ ፕሬስ ዘገባ አይደን ገረመው።
ከአሜሪካ ድምጽ የሚተላለፈው ስርጭት ቀጥሏል። በመቀጠል ደግሞ በቅርቡ ከሚከበረው የአሜሪካውያኑ የመስጋና በዓል ጋር በተገናኘ ደረጀ ደስታ ያጠናቀረው አጭር ዘገባ አለ። እሱን ሰምተን እንመለሳለን።
ይህ የመጀመሪያው የመስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የመስጋና ቀን ልምድ የሚከወንበት ያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው።
I have lots of cooking to do to get ready for the men have
ለመዘጋጀት ብዙ ምግብ ማብሰል አለብኝ ምክንያቱም ወንዶቹ ተርኪ ዳክዮችና ዚዮችን አምጥተዋል።
ዋምፓ ነጎች የመጀመሪያውን የምዝጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሪውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓ ነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ።
Wampanoag people are still here. I want them to think of Wampanoag people as not just
Wampanoag ሰዎች አሁንም እዚህ አሉ። የዋምፓኖአግ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሪው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም ህዝቡን እንዲያስተምሩ ፈልጋለሁ።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር።
Ultimately what happens in Plymouth in the fall of 1620
እንደ አውሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።
ዛሬ በአቅራቢያው ትንሽ ቦታ ያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ።
We should not be projecting any kind of distrust, animus.
በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም።
ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ ኦነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ
At some point they decided, oh, this isn't a threat.
የተወሰነ ጊዜ ላይ ይህ ስጋት አይደለም፣ የምህሩን ወቅት ያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው።
የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ
The Wampanoag did go and get fowl.
የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል፣ ምክንያቱም የወቅቱ ፍሬ እሱ ነው።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የሀገሪው ተወላጆች ሌሎች ተጨማሪ የነጭ ቀኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ።
መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካርናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ።
አርማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።